Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አራጋውም እዚህ ጋቢና ከጎኔ አብራኛለች።
ሰላም እንደምናመሻችሁ። በምሽቱ ዝግጅት በደቡብ ወሎ የአርሶ አደሮችን የምግብ ዋስትና የተመለከተ ዘገባ ከስፍራው ይዘናል።
ድርቅ በሁሉም አካባቢ ስለተከሰተ ያው የምግብ ዋስትናችንን አሁን አልቻለም። ስድስቱንም ወር ተንቀጥቀጠን ያለ ነው። መንግስት እየገደለን ነው እና ወደፊት አላማችን ከዚህ ከሴፍቲኔት ወጥተን ራሳችንን እንድንችልና መንግስትንም እንዲያናስቸግር የሚለውን አላማ ነው አሁን ወደፊት ይዘን ሰንቀንም ሰራውኒ።
ተጨማሪ ዝርዝር ዘገባ ይኖረናል። በሌላ ዜና በድሬዳዋ ከተማና በአጎራባቿ የምስራቅ ሐረርጌ ከተሞች በትናንትናው ዕለት 3 ሰዎችን የጎርፍ አደጋ በገደለ ማግስት ዛሬም ሲዘንብ አምሽቷል።
የመገናኛ ብዙሃን ስራዎች ላይ ቅድመ ምርመራ በማካሄድ ኤርትራና ኢትዮጵያ የጋዜጠኞች መብት ተሟጋች ቡድን ሲፒጄ መዝገብ ላይ ቀዳሚ ሆነዋል።
So Eritrea and Ethiopia top the list because they have the most journalists in prison out of all.
ከአፍሪካ አገሮች ሁሉ በግንባር ቀደምተኝነት ኤርትራና ኢትዮጵያ ስማቸው ሊጠቀስ የበቃበት ምክንያት ብዙ ጋዜጠኞችን በማሰራቸው ነው።
ኮርትኒ ራዴክ የሲፒጄ የመብት ተሟጋች ቡድን ኃላፊ ናቸው። ስርዝሩን ይዘናል።
ጋቢና ቪኦኤ የአዲሱ ትውልድ ድምጽ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ። አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። የደቡብ ሱዳን አማጽያን መሪና የቀድሞ ምክትል ፕሬዚዳንት ሪያክ ማሻር ዛሬ ማክሰኞ ዋና ከተማዋ ጁባ ገብተው ለተቀዳሚ ምክትል ፕሬዚዳንትነት ቃለ መሐላ ፈጽመዋል። ማሻር ጁባ መግባታቸውና ቃለ መሐላውን ማድረጋቸው የመንግስቱንና በሳቸው የሚመሩት አማጽያኑ ለ30 ዓመታት የዘለቀውን የእርስ በርስ ጦርነት ለማብቃት ባለፈው ዓመት የፈረሙት የሰላም ስምምነት ተግባራዊ ለማድረግ እርምጃ እንዲወስዱ ያስችላቸዋል የሚል ተስፋን ፈንጥቋል። የደቡብ ሱዳን ፕሬዝዳንት ሳልቫኪር ከቃለ መሐላው ስነ ስርዓት በኋላ ባደረጉት ንግግር በሰላም ስምምነቱ መሰረት የብሔራዊ አንድነት የሽግግር መንግስት ምስረታ ስራ በአስቸኳይ እንጀምራለን ብለዋል። አክለውም ደቡብ ሱዳን ወደ አንድነትና ብልጽግና ጎዳና እንድትመለስ የሚያስችላት ብቸኛው አማራጭ እሱ ነው ብለዋል ፕሬዝዳንት ኪር። ማቻር ባደረጉት ንግግር ከፕሬዝዳንት ኪር ጋር ተባብረው እንደሚሰሩ ቃል ገብተዋል። ሚስተር ማቻርን የያዘው አውሮፕላን ጁባ የገባው ዛሬ ጠዋት ሲሆን ከተጠበቁበት ጊዜ ከአንድ ሳምንት በላይ ዘግይተዋል። የመዘግየታቸው ምክንያት እሳቸውን ለመጠበቅ ጁባ ላይ የሚሰፍረው ሰራዊታቸው የሚይዘው ትጥቅ መጠን ላይ በመንግስቱና በአማጽያኑ መካከል ጭቅጭቅ በመፈጠሩ ነበር። የቀድሞ ምክትል ፕሬዚዳንት የነበሩት ሪያክ ማሻር ፕሬዚዳንት ሳልቫኪር 2013 ዓ.ም ከስልጣን ካባረሯቸው በኋላ በዚያው ዓመት ታህሳስ ወር ነው ጦርነት መቀስቀሱ ይታወሳል። ይህን ጦርነት ተከትሎም በብዙ 10 ሺዎች የሚቆጠር ህዝብ ተገሏል። ከ2 ሚሊዮን በላይ ህዝብ ደግሞ መሰደዱ ይታወሳል። ዩናይትድ ስቴትስ ለእስራኤል የምትሰጠው ወታደራዊ ድጋፍ ከፍ እንድታደርግ 83 ሴናተሮች ለፕሬዝዳንት ኦባማ ጥሪ ያቀረቡ። ሴናተሮቹ ያቀረቡት ጥሪ ፕሬዝዳንቱ ከእስራኤል ጋር አዲስ የደህንነት ስምምነት እንዲፈርሙ የሚጠይቅ ሲሆን ያም ዩናይትድ ስቴትስ በየዓመቱ ለእስራኤል የምትሰጠው የ3.1 ቢሊዮን ወታደራዊ ድጋፍ ላይ የሚጨምር መሆኑ ታውቋል። በሌላ የዩናይትድ ስቴትስ ዜና ሰሜን ኮሪያ የኒውክሌር ጣቢያዎቿን ለማስመርመር የሰጠችውን ይሁንታ የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ውድቅ ማድረጋቸው በብዙዎች ዘንድ ትችት ማስነሳቱ ተነግሯል። በተለይም ይህ የፕሬዚዳንቱ ውሳኔ ዓለም አቀፍ ማዕቀብ ብቻውን የሰሜን ኮሪያውን የኪም ጆን አን መንግስትን ማንበርከክ አይችልም የሚሉትን ተቺዎች አስገርሟል። የሰሜን ኮሪያው የውጭ ጉዳይ ሚኒስትር ሪ ሱ ያንግ ባለፈው ቅዳሜ ከአሶሺየትድ ፕሬስ ጋር ባካሄዱት ቃለ ምልልስ ዩናይትድ ስቴትስ ከደቡብ ኮሪያ ጋር በየዓመቱ የምታካሄደውን ወታደራዊ ልምምድ ካቆመች እኛም የኒውክሌር ልምምዳችንን እናቆማለን ሲሉ ተናግረዋል። የባንግላዴሹን የመብት ተሟጋችና ጓደኛውን የገደልኩ እኔ ነኝ ሲል አንድ ካልቀይዳ ጋር ግንኙነት ያለው ነውጠኛ ቡድን አስታውቋል። አንሳራ አልኢስላም የሚባለው ነውጠኛ ቡድን በትዊተር ገጹ ላይ በሰጠው መግለጫ ኢክሱል ማናና ታኒ ሞጁም ማዳር ባንግላዴሽ ውስጥ ዋነኛዎቹ የተመሳሳይ ጾታ ጋብቻ አስፋፊዎች በመሆናቸው ገድያቸዋለሁ ብሏል። ሁለቱ ሰለባዎች በተገደሉበት ቀን በስፍራው የነበሩ የአንድ ፖሊስ መኮንንና የአንድ ደህንነት አባል በገጀራ ጥቃት ደርሶባቸውም እንደቆሰሉ ታውቋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁ ቆዩ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የዝናቡ መጠን አስተማማኝ አለመሆንና የመጠኑ መዋዠቅ አርሶ አደሮች አማራጭ እንዲፈልጉ እያስገደደ ነው። እስክንድር ፍሬው ይህንን በተመለከተ የተለያዩ አቅምን የሚያጎለብቱ ፕሮግራሞችን ለመተግበር ዩናይትድ ስቴትስ የያዘችውን ጥረት አስመልክቶ ዘገባ አቅርቦልናል። ከነዚህ አንዱ የሆነው በደቡብ ወሎ የሚገኘውን ድንችን የማላመድ እንቅስቃሴን የጎበኙት የአዲስ አበባው የዩናይትድ ስቴትስ ኤምባሲ ተልእኮ ምክትል ኃላፊ ፒተር ብሩማን መሰል ፕሮግራሞችን ድርቅን ይበልጥ ለመቋቋም እንደሚያስችሉ ተናግረዋል። እስክንድር ፍሬው ሙሉ ዘገባ አለው።
ከደቡብ ወሎ ዋና ከተማ ደሴ ተነስቶ ጦሳና ገራዶ ተራሮችን አቋርጦ ወደ ለጋምቦ ወረዳ የተጓዘ የበልጉ ዝናብ መምጣቱን አይጠራጠርም። ግራና ቀኝ የሚታየው አረንጓዴ ውበትም ይህንኑ ይመሰክራል። የአካባቢው አርሶ አደሮች እንደሚሉት አምና በዚህ ሰዓት የመልካ ምድሩ ቀለም ሌላ ነበር። ይህ ደግሞ ለዓመታዊ ምርቱ በበልግ ዝናብ ላይ ብቻ ለሚተማመነው የወረዳው ክፍል ፈተና ሆኖ ቆይቷል። ወደ 61,000 የሚሆኑትም በልማታዊ የሴፍቲኔት ፕሮግራም ታቅፈዋል። እናም የበልጉ ዝናብ አስተማማኝ አለመሆን መጠኑም ሲዋዥቅ መታየቱ በአካባቢው ለተጀመረው ድንችን የማላመድ ፕሮግራም መነሻ ሆኗል። በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID የገንዘብ ድጋፍ በኮንሰርን ኢትዮጵያ አማካኝነት 1,000 አርሶ አደሮችን በመያዝ የተጀመረው ይኸው ፕሮግራም 6,000 አርሶ አደሮችን ተጠቃሚ እንዲያደርግ የታቀደ ነው። በኮንሰርን ኢትዮጵያ የተቀናጀ ልማት ፕሮግራም የሰሜን ፕሮጀክት አስተባባሪ እንድሪስ ፈይሳ እንዳሉት ዓላማው አማራጭ የሚሆንና ድርቅን በተሻለ ሁኔታ የሚቋቋም ምርት ማስተዋወቅ ነው።
እኩል የተዘሩትን ስብር ገብስ እና ድንች የዝናብ እጥረት ቢያጋጥማቸው ገብስ ይጠነዝላል፣ ድንች ግን ታግሶ ታግሎ ቆይቶ ምርት ይሰጣል።
እናም ገብስ ከሚፈልገው ባነሰ የውሃ መጠን የሚመረተው የተሻለ ዋጋም የሚያወጣው ድንች ለዚህ አካባቢ በአማራጭነት ቀርቧል። 35 የገጠርና የከተማ ቀበሌዎች ያሉት የለጋምቦ ወረዳ የህዝብ ብዛት 194,000 መሆኑን ከአካባቢው ባለስልጣናት የተገኘው መረጃ ያመለክታል። ባለፈው ዓመት የበልግ ዝናብ በመዘግየቱ 70% የሚሆነው ምርት አለመገኘቱን እነዚሁ ባለስልጣናት ጠቁመዋል። የወረዳው የግብርና ጽህፈት ቤት ኃላፊ አልዬ መር እንደሚሉትም በዚህ ምክንያት በልማታዊ ሴፍቲኔት ፕሮግራም የሚረዱት አርሶ አደሮች ቁጥር በከፍተኛ ሁኔታ ጨምሯል። በዚሁ የሴፍቲኔት ፕሮግራም የታቀፉት አርሶ አደር ሐሰን አህመድ የድንች ማሳቸውን ካስጎበኙት አንዱ ናቸው። በዩኤስአይዲ በሚደገፈው ድንችን የማላመድ ፕሮግራም መሳተፋቸው ከተረጅነት ሊያላቅቃቸው እንደሚችል ያምናሉ።
ድርቅ በሁሉም አካባቢ ስለተከሰተ ያው የምግብ ዋስትናችንን አሁን አልቻልንም። ስድስቱንም ወር ተንቀጥቀጠን ያለ ነው። መንግስት እየገደፈን ነው እና ወደፊት አላማችን ከዚህ ከሴፍቲኔት ወጥተን ራሳችንን እንድንችልና መንግስትንም እንዲያናስቸግር የሚለውን አላማ ነው አሁን ወደፊት ይዘን ሰንቀንም ሰራውኒ።
አካባቢውን የጎበኙት በአዲስ አበባው ኤምባሲ የዩናይትድ ስቴትስ ተልእኮ ምክትል ኃላፊ ፒተር ብሩማን የተመለከቱት ነገር የአርሶ አደሮቹን አማራጭ እንደሚያሰፋ አቅማቸውንም እንደሚያሳድግ ገልጸዋል።
It's impressive to see potatoes growing in such a In this belg rainy season they seem to be flourishing here.
በዚህ የበልግ ወቅት ድንች ሲበቅል ማየት አስደሳች ነው። በደንብ እየበቀለ ይመስላል። ከገብስ ጎን ለጎን እስካሁን በነበረው ልምድ ገብስ በብቸኝነት የሚመረት ሰብል ነበር። አሁን ግን ያፈራርቃሉ። የተለያዩ ሰብሎችን ያፈራርቁ የመትከልና የመዝራት ዕድል አላቸው። ድንች በመትከል የሚገኘው ምርት ለፍጆታም ሆነ ለዘር የሚውል ከገብስ የበለጠ ነው።
ጊዜው በበልግ ዝናብ መዘግየትና ኤልኒኖ ባመጣው የክረምቱ ድርቅ ምክንያት አፋጣኝ ምላሽ የሚጠበቅበት ነው። በዚህ ድርቅ ምክንያትም 10.2 ሚሊዮን ኢትዮጵያውያን ያስቸኳይ ጊዜ የምግብ እርዳታ ያስፈልጋቸዋል። ዩናይትድ ስቴትስም ለዚህ ያስቸኳይ ጊዜ ምላሽ የሚሆን ከግማሽ ቢሊዮን ዶላር በላይ መለገሷን የዩኤስአይዲ መረጃዎች አመለክታሉ። የደቡብ ወሎ ድንችን የማስተዋወቅና የማላመድ ፕሮግራምም ካስቸኳይ ጊዜ ምላሽ ጎን ለጎን የሚካሄድ መሆኑን በአዲስ አበባ ኤምባሲ ሁለተኛ ሰው የሆኑት ፒተር ብሩማን ይናገራሉ።
Major droughts and famines in 72, 73 and then in the early 80s affected Wolo.
ከፍተኛ የድርቅና የረሃብ አደጋዎች በ1966 እና በ1970ዎቹ መጀመሪያ ወሎን አጥቅተዋል። በዚያን ጊዜ የነበረውን የተወሰነ ታሪክ አጥንቻለሁ። አሁን ወደ ወሎ በተለይ ወደዚህኛው የደቡብ ወሎ ክፍል መጥተናል። በዚህኛው ክፍል አርሶ አደሮች የተለያዩ አማራጮች አሏቸው። የድንች ምርትም ድርቅ የመቋቋም አቅማቸውን ያሻሽላል።
The area we went to was not the area that has been most affected by drought. That's in North Wolo.
የሄድንበት አካባቢ በድርቁ በከፍተኛ ሁኔታ የተጠቃ አይደለም። ያ የሚገኘው በሰሜን ወሎ ነው። በዚያ አካባቢ የተወሰኑ ያስቸኳይ ጊዜ ፕሮግራሞች አሉን። መንግስትና የተባበሩት መንግስታት የሕፃናት መርጃ ድርጅት በውሃ አቅርቦት ላይ የሚያደርጉትን ጥረት የሚያግዙ ናቸው።
እንደ አሜሪካዊው ዲፕሎማት እምነት በደቡብ ወሎ የተጀመረው ፕሮግራም ሌሎች አካባቢዎችን ብሎም መላ አገሪቱን ተጠቃሚ ሊያደርግ ይችላል።
If you have in South Wolo an excess potato harvest, seeds can be sent to other regions.
በደቡብ ወሎ ትርፍ የሆነ የድንች ምርት መኖር ከቻለ ዘሩን ወደ ሌሎች ክልሎች መላክ ይቻላል። ኮንሰርን በተባለው ድርጅት እንደተነገረኝ አሁን የሚገኘው በጎንደርና በሌሎች የአማራ ክልል አካባቢዎች ነው። ነገር ግን በመላ አገሪቱ ለዘር የሚሆን ድንች ፍላጎት አለ። አሁን ዘር የምናገኘው ከሆለታ ነው። ነገር ግን ሁሉም የሀገሪቷ አካባቢዎች በተለይ ድንች ማብቀል የሚችሉት ደጋማ አካባቢዎች ፍላጎት አላቸው። ምክንያቱም ይህ ያላቸውን የምግብ አማራጭ ያሰፋል። እናም ድርቅ ሌሎችን አካባቢዎች ባጠቃበት ሁኔታ ደቡብ ወሎን ባያጠቃም የሀገሪቱን የምግብ ዋስትና ሁኔታ ሊደግፍ ይችላል።
ተጠቃሚዎቹ አርሶ አደሮችም አዲሱ የምርት አይነት በኑሯቸው ላይ ለውጥ እንደሚያመጣ ያመኑ ይመስላል። አንድ የወረዳው ባለስልጣን እንዳሉትም ከድህነት መውጫው አንዱ መንገድ ድንች ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የዝናቡ መጠን አስተማማኝ አለመሆንና የመጠኑ መዋዠቅ አርሶ አደሮች አማራጮችን እንዲፈልጉ እያስገደደ ነው። የደቡብ ወሎ ለጋምቦ ወረዳ ለምሳሌ በልማታዊ ሴፍቲኔት የሚረዱ አርሶ አደሮች ቁጥር ጨምሯል። ከነዚህ አርሶ አደሮች አንዳንዶቹ ለአሜሪካ ድምጽ እንዳሉትም ከተረጅነት ለመላቀቅ አማራጭ የምርት አይነት ይፈልጋሉ። እስክንድር ፍሬው ተከታዩን ልኳል።
በደቡብ ወሎ ዞን የሚገኘው ለጋምቦ ወረዳ ለአመታት በአንድ ሰብል ላይ ብቻ ጥገኛ ሆኖ ቆይቷል። ይህ ሰብል ገብስ ሲሆን ለዚያ የሚያስፈልገው የአየር ሁኔታ የዝናቡ መጠንም እንደተለመደው አልቀጠለም። አመጣጡ አስተማማኝ አይደለም፣ መጠኑም ይዋዥቃል። ይሄው ባለፈው አመት የበልጉ ዝናብ በመጥፋቱ የታሰበው አልተመረተም። የስድስት ልጆች አባት የሆኑት አርሶ አደር ሐሰን አህመድ እንዳሉትም የዝናቡ መጥፋት ከፍተኛ ጫና አሳድሯል።
ዝናብ ሲቀር ምርት ቀነሰ። ያንን የስድስት ወር
ሙሉ በሙሉ ነው የቀረው ወይስ
ሙሉ በሙሉ ቀረ? ምንም ምርት ማላገኘን። አሁን ባለፈው የ2007 ምርት ለ2008 የምናገኘው ምርት አላገኘንም። ስለዚህ አሁን በመንግስት ድጋፍ ነው ያለነው። ቀጣይ ዘንድሮ አሁን የካቲት 28 ቀን በለገልን። ይኸው ሁሉም አሁን ምርጥ ሆኖ በቅሏል። ወደፊት የምግብ ዋስትና መንግስትንም ተርዳታ እንላቀቃለን የሚል አስተያየት ነው ያለኝና ወደፊት ማለት ነው።
በዚህ ምክንያት በወረዳው የሚገኙ የልማታዊ ሴፍቲኔት ተረጂዎች ቁጥር መጨመሩን ዋና አስተዳዳሪው አህመድ ጋሎ ይናገራሉ። ከ194,000 የወረዳው ነዋሪዎች 1/3 የሚሆኑት በፕሮግራሙ መታቀፋቸውን ነው ያስረዱት።
እንግዲህ እንደኛ ወረዳ ተቀላላ ቀድም እንደነገርኩ ጥቅል የወረዳ ህዝብ ወዲሁ 194,000 ነው ይያለው። አዎ ከዛ በላይ ነው እንደ ወረዳ ያለው ህዝብ። ከዚህ ውስጥ ደግሞ አብዛኛው 11 ቀበሌ አካባቢ አባራ ደረጃ ወደ 17,000 ህዝብ ይኖራል ይያለው። እነዚህ አካባቢ ያሉት ነው የቤተሰብ ተቃሞች ወደ 62,000 ወደ 61,890 አካባቢ አርሶ አደሮች በዚህ በፕሮዳክቲቭ ሴፍቲ ኔት ወይም ደግሞ በልማታዊ ሴፍቲ ኔት አጥተው የምግብ ዋስትናቸው እየተረጋገጠ ያለበት ሂደት ነው ያለው።
የበልጉ ዝናብ ሲቀር ይሄን የሴፍቲ ኔቱን ፕሮግራም ከዚህ ከበልጉ ጋር ዘናም መቅረት ጋር እንዴት አርጋችሁ አቀናጅታችሁ ሄዳችሁበት?
አዎ እንግዲህ በአንነት ይሄንን
ድሩስ አልጨመረም ወይ በሴፍቲ ኔት የሚረዱት በበልጉ ዘናም ምክንያት?
ልክ ነው። አሁን የምነግርህ የመጨረሻውን ቁጥር ነው። በበልጉ ዘናም መዘግየት ምክንያት የመጣ ነው ወደ 25000 አካባቢ። እስከ ባለፈው አመት ድረስ የነበረው የሴፍቲ ኔት ተጠቃሚ ወደ 36000 አካባቢ ነበርና ይሄኛው ቁጥር የተጨመረው እንግዲህ ወደ 10000 አካባቢ ወደ 20000 አካባቢ ላይ ይሄን ድርቁን መሰረት በማድረግ የመጣ የሴፍቲ ኔት ተጠቃሚ ነው።
እነዚህ በመግብ ዋስትና ወይም በሴፍቲ ኔት ፕሮግራም የታቀፉ አርሶ አደሮች የተለያየ ድጋፍ እንደሚደረግላቸው የወረዳው ግብርና ጽህፈት ቤት ኃላፊ አልዬ መሪ ይናገራሉ።
በሴፍቲ ኔት ያው ለ6 ከተታይ ወራት ያክል የምግብ ድጋፍ ይደረግላታል። ለ6 ተከታታይ ወራት ያክል ማለት በአመቱ ለ6 ወር ተከታታይ ያክል። ከዛም ምናልባት የብድር አገልግሎት ያገኛል። የምክር አገልግሎት ያገኛል። ስለዚህ እነዚህን አጣምሮ ሌሎች ድጋፎች ይደረጋሉ። ከዘር የዘር ድጋፍ ይደረጋል። እነዚህን ክፍተቶች በዚህ ከተሞላ ምናልባት የምግባስ ነው ማረጋግጥ ይችላል። ከዚህ ፕሮግራም ያው ግራጁዌት ሲማረግ እድሉ ሰፊ ነው የሚሆነው።
ቀሪዎቹ 6 ወራት
ብለኛል። ቀሪዎቹ 6 ወራት
በመሬቱ ላይ በሚፈጥራቸው ጥሪት ሀብቶች ነው ከሰብል በሚያገኘው መሬት ያላቸው ናቸው አብዛኞቹ። ዞሮ ዞሮ የምርታማነት ፍጥረት ብቻ ነው በዚህ ፕሮግራም የሚያደርጋቸው። ስለዚህ አሁን ደግሞ አካባቢዎቹ ነው ዝናቡ ምቹ ሆኗል። ይህን ሁኔታ ተጠቅመው ከሰብል ምርት የሚያገኙትን ተጠቅመው ያክል ራሳቸው ይችላሉ።
ዘንድሮ ግን በአካባቢው የበልግ ዝናብ እየጣለ መሆኑ ይታያል። ይህ ደግሞ የተረጂዎቹን ቁጥር ሊቀንስ እንደሚችል ተገምቷል። መጠኑ የሚለዋወጥ ዝናብና በተደጋጋሚ የሚያጋጥም ድርቅ አርሶ አደሮቹ የተሻለ መፍትሄ እንዲፈልጉ የግድ ይላል። ተስፋቸውንም ድርቅን ከገብስ በተሻለ በሚቋቋመው ድንች ላይ ጥለዋል። የአራት ልጆች አባት የሆኑት አርሶ አደር ሁሴን ተገኘ በተለይ የተሻለ ገበያ እንደሚያገኙ ያምናሉ።
ያው ለማህበራት እናስረክባለን ገዘባችን ዘን ቋቢረክስ ሌላ ቦታ ይወስዱ ሊሸጥልን ኮሚቴ ወስዶ ሊሸጥልን አቅደናል።
የወረዳው አስተዳዳሪም ድንች ማምረት ከተለመደ ከአንድ ማሳ የሚገኘው ምርት የሚጨምረው በከፍተኛ ሁኔታ መሆኑን የወረዳው አስተዳዳሪ ይናገራሉ።
በአመት እየዘራ ገብስ 5 ኩንታል 6 ኩንታል በሚያገኙበት ማሳ ላይ እስከ 500 ኩንታል ያገኛል። ይሄን ደግሞ ገበያ አካባቢ ላይ የተሻለ ምርት ማን ነው ተጠቃሚ ያለ። ስለዚህ ገበያውን ማስተሳሰረን አርሶ አደሩ የግብርና መሩን ወደ ኢንዱስትሪ አግሮ ፕሮሰሲንግ ወደ ይባላል ወደ ገበያ መሩን እንዲሸጋገር ትልቅ አስተዋጽኦ ያደርግልናል ብለን ነው የምናስበው። በዚህ ደግሞ አርሶ አደሮቻችንም በጣም ደስተኞች ናቸው። የምግብ ዋስትናችን እናረጋግጣለን። ከዛም ባሻገር ደግሞ ለገበያ ብለን እናመርታለን ብለን ነው እየሰራን ያለ ነው ከነሱ ጋር በጋራ።
ኮንሰርን በተባለው መንግስታዊ ያልሆነ ድርጅት የሚካሄደውና በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID የሚደገፈው ድንችን የማላመድ ፕሮግራም ትኩረት የሳበ ሆኗል። በአዲስ አበባው ኤምባሲ የዩናይትድ ስቴትስ ተልእኮ ምክትል ኃላፊ ፒተር ብሩማን ድንች እንደሚለመድ እንደሚስፋፋም ተስፋ አድርገዋል። በተወሰነው የደጋው ክፍል ድንችን የመትከል ልምድ የነበረ ቢሆንም ይህ ፕሮግራም ሲጀመር መጠነኛ ያለመቀበል አዝማሚያ ነበር። ምክንያቱም የለመዱት ነገር አይደለም ከኮንሰርን እንደተረዳ ነው። ነገር ግን በጣም ከፍተኛ የሆነ አቅም አለ። በሩዋንዳ አማካኙ የሰዎች ፍጆታ 125 ኪሎ ግራም ነው። በኢትዮጵያ ግን 5 ኪሎ ግራም ብቻ ነው። ስለዚህ ሊስፋፋ ሊያድግ የሚችልበት እድል አለ ነው ያሉት። እናም የተለመደውን የለጋምቦ ወረዳ ችግር በአካባቢው ባልተለመደ የምርት አይነት የመፍታቱ ጅምር ስራ ውጤት እየተጠበቀ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደ ተከታዩ ዘገባችን እናልፋለን። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ከፍተኛ የአመራር አባላት አቶ በቀለ ገርባና ሌሎችንም ጨምሮ 22 በሽብር የተጠረጠሩ ተከሳሾች ዛሬ ለሁለተኛ ጊዜ ፌዴራሉ ከፍተኛ ፍርድ ቤት ቀረቡ። እነ አቶ በቀለ በማረሚያ ቤቱ ስድብ፣ ማስፈራራትና ሌሎችም ከፍተኛ ተጽዕኖዎች እንደተፈጸሙባቸው ለፍርድ ቤቱ አመልክተዋል። የማረሚያ ቤቱ ተወካይ ግን ይህን አቤቱታ አስተባብለው ተከሳሾቹ በቀረበባቸው ክስ ላይ ያላቸውን አስተያየት እንዲሰጡ ለሌላ ጊዜ ተቀጥሯል። መለስካቸው አማሃ ዝርዝሩን ልኳል።
አቃቢ ሕግ የኦሮሞ ነጻነት ግንባርን የሽብር ተልዕኮ ለማሳካት በኦሮሚያ ክልል ዞኖችና ወረዳዎች ሁከትና መጽ እንዲነሳ አመራር በመስጠት በአመፁም ተሳታፊ በመሆን የበርካታ ሰው ሕይወት እንዲጠፋ፣ በሰው አካል ላይ ቀላልና ከባድ ጉዳት እንዲደርስ፣ በመንግሥትና በሕዝብ ተቋማት በመሠረተ ልማት ላይ ከፍተኛ ጉዳት እንዲደርስ በማስደረግ በዋና ወንጀል አድራጊነት ተካፋይ በመሆን ፈጸሙት ባላቸው የአሸባሪነት ድርጊት ክስ የመሠረተባቸው 22 ተከሳሾች ዛሬ ለሁለተኛ ጊዜ በፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ቀርበዋል። ፍርድ ቤቱ የ22ቱን ተከሳሾች ስም በመጥራት መኖራቸውን አረጋግጧል። በችሎቱ ሂደት ጎልቶ የታየው ጉዳይ አራቱ ከፍተኛ የኦፌኮ አመራር አባላት ማለትም አቶ ጉርሜሳ አያኖ፣ የፓርቲው ስራ አስፈጻሚ አባልና የወጣት ሊጉ ምክትል ሊቀመንበር አቶ ደጀኔ ጣፋ፣ የፓርቲው ምክትል ዋና ጸሐፊ አቶ አዲሱ ቡላላ፣ የወጣት ሊጉ ስራ አስፈጻሚ አባልና የፓርቲው ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ አቤቱታ ስላላቸው እንዲያሰሙ በጠበቆች ጥያቄ መቅረቡ ነበረ። ፍርድ ቤቱ ሌሎች አያሌ ስራዎች እንዳሉበት አሳውቆ አቤቱታቸውን በጽሑፍ ማቅረብ እንደሚችሉ ገልጿል። ይሁንና አቶ በቀለ ገርባ ይህ ፍርድ ቤት አቤቱታ አይቀበልም በማለት ሲጠይቁ ፍርድ ቤቱ ይህ ከስራዎቹ አንዱ መሆኑን ገልጾ አራቱም ሳይሆኑ በሚወክሉት በአንዱ አማካኝነት አቤቱታቸውን እንዲያቀርቡ ፈቀደላቸው። በዚሁ መሰረት አቶ ደጀኔ ጣፋ ባለፉት ጥቂት ቀናት በማረሚያ ቤቱ ተፈጽሞብናል ያሉትን በደል ተናግረዋል። እሳቸው እንዳሉት ከሆነ አራቱ ተጠርጣሪዎች ከሌሎቹ ተለይተው በጨለማ ቤት እንደታሰሩ ተናግረዋል። የፀሐይ ብርሃን እንዳናይ ውሃ እንኳን እንድንለምን ተደርገናል ብለዋል። በዘር ላይ የተመሠረተ ጭቆና ተፈጽሞብናል። ትናንት ልጆቻችንና ዘመዶቻችን እኛን ለማየት ተሰቃይተዋል። ተከሳሾች እንደመሆናችን በሕግና በደንብ መሠረት መያዝ አለብን። የምንኖረው በስጋት ነው። ማስፈራሪያና ስድብ ይደርስብናል። በዚች ሀገር ላይ እንዲህ ያለ አድሎ የሚደረግብን ከሆነ ለሀገሪቱም አይበጅም። ምንም አይነት ፍርድ ቢሰጠንም ከፍርድ ቤት መሆን አለበት። ይህ ፍርድ ቤት የሚፈርድብንንም እናውቀዋለን ሲሉ ተናግረዋል። አቶ በቀለ ገርባ ጓደኛቸው ያለገለጹት ነገር እንዳለና ለአጭር ጊዜ እድል እንዲሰጣቸው ጠይቀው ተፈቅዶላቸዋል። አራቱ ተከሳሾች ተለይተው ወደ ተባለው ጨለማ ክፍል የተወሰዱበትን ሂደት አቶ በቀለ በዝርዝር ለፍርድ ቤቱ አስረድተዋል። ከማዕከላዊ ምርመራ ወደ ማረሚያ ቤት ስንመጣ፣ ይላሉ አቶ በቀለ፣ መድኃኒት ውሰዱ ተባል። እኛ ግን የግላችን ጥርጣሬ ስለነበረን መድኃኒቱን አንወስድም፣ ሌላ አማራጭ ካለ ያናድርጉልን አል። የማረሚያ ቤቱ አስተዳደርም 20 ቀን በተለየ ክፍል ከሌላው ታራሚ ተለይተን እንደምንቆይ ነግሮን ነበረ ይሉና በዚህም ምክንያት ወደ ጨለማ ክፍል እንደተወሰዱ አብራርተዋል። ይህ ሳይበቃ ከቤተሰቦቻቸው እንዳይገናኙ እንደተደረጉና ትናንት ምግብ ባለመመገብ በአስተዳደሩ ላይ ጫና ለማሳደር መሞከራቸውንም ተናግረዋል። አቶ በቀለ በመቀጠልም የተከሰሱበት ወንጀል ከባድ መሆኑን አስታውሰው ችሎቱ ግልጽ እንዲሆንላቸው፣ ይህ ሁሉ ሰው በአንድ ጊዜ በሽብር ድርጊት መወንጀሉ እርግጠኝነቱ በዚህ ፍርድ ቤት ነጥሮ እንዲወጣ ቢደረግ ሁሉም እንደሚማርበትና በሀገሪቱ ውስጥ የፍትህ ስራን በአንድ ደረጃ ከፍ የሚያደርግ እንዲሆን ያላቸውን ፍላጎት ገልጸዋል። ፍርድ ቤቱ አቤቱታቸውን ካዳመጠ በኋላ የማረሚያ ቤት ተወካይ መልስ እንዲሰጥ አዟል። የማረሚያ ቤቱ ተወካይ ስማቸው አብርሃ እንደሚባል ተናግረው በማረሚያ ቤቱ ጨለማ ቤት እንደሌለ በመግለጽ የእስረኞቹን አባባል አስተባብረዋል። ይሁንና አንዳንድ ታራሚዎች የተለየ ባህሪ ሲያሳዩ፣ ሲደባደቡ ቅጣት እንደሚጣልባቸው፣ ከቤተሰቦቻቸው ጋር እንዳይገናኙ እንደሚደረጉ ተናግረዋል። ይሁንና የሚዋጣው መድኃኒት ምን እንደሆነ፣ በማን እንደሚታዘዝ፣ ታራሚዎቹ ይህን ለመዋጥ እንደሚገደዱ የሰጡት ማብራሪያ የለም። የሚደባደቡ ያሏቸው ታራሚዎችም እርስ በርስ ይሁን ወይንስ ከሌላ አካል ጋር አልገለጹም። ፍርድ ቤቱ በበኩሉ ከአቤቱታ አቅራቢዎቹ አቶ ደጀኔ ፍርድ ቤቱ አስቀድሞ ይህን አይነት ውሳኔ ይሰጣል በማለት የተናገሩት ትክክል አለመሆኑንና የተነገረውም በስሜት በመገፋፋት በመሆኑ እንደሚያልፈው ገልጿል። ፍርድ ቤቱ በሕግ ብቻ እንደሚሠራና ግልጽ ችሎት እንደሚሆንም ይፋ አድርጓል። ቀደም ሲል ጠበቆቹ ያቀረቡት ክሱ እንደገና ይነበብልን የሚለው ጥያቄ ፍርድ ቤቱ ውድቅ አድርጎ ክሱን ለማንበብና ከደንበኞቻቸው ጋር ለመወያየት የጠየቁትን ጊዜ በመስጠት ተከሳሾቹ ለክሱ መልስ እንዲሰጡ ለግንቦት 3 ቀን 2008 ዓ.ም ተለዋጭ ቀጠሮ ቆርጧል። 22ኛ ተከሳሽ የሱዋሂሊ ቋንቋ ተናጋሪ በመሆናቸው አስተርጓሚ እንዲቆምላቸውም ወስኗል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
Gabina VOA kuke saurare yanzu haka tare da Henok Fente da Mr. Ward Aragao.
Wiki talama Johnny na Gabina VOA. With Henok Fente and Mr. Ward Aragao. Bro.
የመገናኛ ብዙሃን ስራዎች ላይ ቅድመ ምርመራ በማካሄድ ኤርትራና ኢትዮጵያ በማያስመሰግነው የጋዜጠኞች መብት ተሟጋች ቡድን CPJ መዝገብ ላይ ቀዳሚ ሆነዋል። የጋዜጠኞች ተሟጋች ቡድኑ ባወጣው በቅድመ ምርመራ መዝገብ ላይ የመጀመሪያዋ ኤርትራ ስትሆን ሰሜን ኮሪያና ሳውዲ አረቢያ ሁለተኛና ሶስተኛ ሆነዋል። ኢትዮጵያ ደግሞ በአራተኛ ደረጃ ላይ ተጠቅሳለች። ኮርትኒ ራዴክ የሲፒጄ የመብት ተሟጋች ቡድን ኃላፊ ናቸው። የአፍሪካ ቀንድ ሀገሮች በቅድመ ምርመራ ሰንጠረዡ ላይ ግንባር ቀደም የሆኑባቸው ምክንያቶች ሲገልጹ
ኤርትራ የኢንፎርሜሽንና የወቅቱ ቴክኖሎጂዎች ላይ ለማመን በሚያስቸግር መልክ ቁጥጥር በማድረጓ ምክንያት ቀዳሚውን ቦታ ይዛለች። አገሪቷ በጣም ዝቅተኛ የተንቀሳቃሽ ስልክ አገልግሎት ስርጭት ነው ያላት። የኢንተርኔት አቅርቦትም ገደብ ይደረግበታል። በተጨማሪም በጋዜጠኝነት የመስራት ፈቃድ የተሰጣቸው የውጭ ጋዜጠኞችም የሉም። በኤርትራ ለመጨረሻ ጊዜ ለውጭ ጋዜጠኛ ፈቃድ የተሰጠው በ2000 ዓ.ም ነው። ሁሉም ዜና በመንግስት ቴሌቪዥን ብቻ ነው የሚተላለፈው። በእነዚህ ምክንያቶች ኤርትራ የመጀመሪያዋ ልትሆን ችላለች።
የጋዜጠኞች መብት ተሟጋች ቡድኑ ከዚህ ቀደም በሚያወጣቸው የተለያዩ ዘገባዎችና በማያስመሰግኑ የመገናኛ ብዙሃን ደረጃ ሰንጠረዦች ኤርትራና ኢትዮጵያ እንዲሁም ሶማሊያ በግንባር ቀደምነት ሲጠቀሱ ቆይተዋል። ኢትዮጵያና ኤርትራ በአጠቃላይ ጋዜጠኞችና ጸሐፊዎችን በማሰር በአፍሪካ አንደኛና ሁለተኛ ደረጃ ላይ ይገኛሉ። ኮርትኒ ራዴክ ሁኔታውን ሲያብራሩ
So Eritrea and Ethiopia top the list because they have the most journalists in prison out of all
Africa agaroch hullu begimbar qedemtenyinet Eritrea na Ethiopia simachaw litekkas yebekabet mekniat bizu gazeteñochin bemasarachaw new ye internet gedeb bemasferachaw na neza yemegenanya bizuhan balemenorachawm cimmir new indiyawm yemegenanya bizuhan የሉም ቢባል ይሻላል። ኤርትራ በጣም ዝቅተኛ የተንቀሳቃሽ ስልክ አገልግሎት ስርጭት አላት ብለናል። በእነዚህ ምክንያቶች ነው ቀዳሚዎቹ አገሮች የሆኑት።
በዓለም ዙሪያ የመገናኛ ብዙሃን ነጻነትን የሚገመግመው Freedom House የዚህ አመት ዘገባውን በነገው ዕለት ይፋ ያደርጋል።
በድሬዳዋ ከተማና በአጎራባች ምስራቅ ሐረርጌ ከተሞች በትላንትናው ዕለት 3 ሰዎችን የጎርፍ አደጋ በገደለ ማግስት ዛሬም ሲዘንብ አምሽቷል። በትላንቱ አደጋ አንድ ሰው ሲቆስል አንድ ባጃጅና ዩዲ መኪናም በጎርፉ ተወስደዋል። ሳቢያን እየተባለ በሚጠራው ሰፈር የተገነባ ትልቅ ድልድይም ለሁለት ተሰብሯል። ጽዮን ግርማ የድሬዳዋ ከተማ የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ ፈቃዱ በየነን አነጋግራ ተከታዩን ዘግባለች።
በትላንትናው ዕለት ጧት በድሬዳዋ ከተማና በአጎራባች ሀገሮች በዘነበው ዝናብ የተከሰተው ከባድ ጎርፍ የሶስት ሰው ህይወት ቀጥፏል። አንድ ሰው ደግሞ በጽኑ ማቁሰሉን የድሬዳዋ ከተማ አስተዳደር የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ ፈቃዱ በየነ ለአሜሪካ ድምጽ በሰጡት ቃል ተናግረዋል። የአየር መዛባቱ ፈጥሮት ከነበረው ድርቅ አሁን ወደ ዝናብ ተሸጋግሯል ይላሉ።
የዘነበው ዝናብ እንግዲህ አልኩሽ አሁን ሰሞኑ በኤልኒኖ ምክንያት የአየር መዛባት እንደነበረና በዚህም የአየር የዝናብ እጥረት ነው ድርቅ እንደነበረ ባለፈው ይታወቃል። አሁን ደግሞ ያ ተቀይሮ ደግሞ አሁን ያልተጠበቀ ዝናብ በየቦታው ነው ያሉት እየተዘነበ ነው ያለው እንዳለ ለሀገር አቀፍ እና በብዛት እየዘነበ ነው ያለው። ከተማ ውስጥም ዘንቧል እና ደግሞ ይህ አጎራባች የምስራቅ አድርግ ያለ አይደለ ከዛም የሚዘንብ ዝናብ ይመጣል እኮ ድሮ በዚህ በድሬዳዋ የደቻ ተወደጊ በዛም ደግሞ በጀርባ ሳቢያንና ደግሞ መልካም ያገናኝ ድልድይ ያላት በሱ ጋም እንደሚመጣ ዝናብ አለ ከምስራቅ አድርግ የሚዘንባል። ይህን ያህል ዝናቡ የተወሰነ ሰዓት ነው የዘነበው። ብዙ ግን ያህል የሚያስደነግጥም ዝናብ አልነበረም። ያው ከአካባቢ የሚመጣ በጎርፍ መልክ የሚመጣ ዝናብ ነው።
በዚህም ምክንያት በድሬዳዋና አካባቢዎቹ ያልተጠበቀ ከባድ ዝናብ እየዘነበ እንደነበር አቶ ፈቃዱ ገልጸው የዘነበው ዝናብ ግን የሚያሰጋ አልነበረም ብለዋል። ዝናቡ ዛሬም መቀጠሉ ታውቋል።
እዛ ወደ ድልድዩ ስር ያሉት አካባቢዎች ናቸው ድልድዩ ስር የሚኖሩ ሰዎች ናቸው የሞቱት እና ደግሞ መንገድ ላይ የነበረ ዩዲ እና ደግሞ ባጃጆች እንደዚህ የተወሰዱበት ሁኔታ ነው ያለው። ሳቢያንና ደግሞ መልካም ያገናኝ ከብዙ እድሜ ጠገብ የሆነ ድልድይ አለ። እሱ ነው ከስር እንዳጋጣሚ ሁለቱ ድልድዮች መገናኛ ላይ። እሱም አሁን በቅርብ በአስተዳደሩ ጥረት እየተደረገ እንግዲህ ከዛሬ ጀምሮ ለመጠገን እየተወራጠን ያለ ነው።
ድሬዳዋ በ1998 ዓ.ም ከባድ ጎርፍ አስተናግዳ በዛም ከ300 ሰው በላይ መሞቱ ከ3000 በላይ ደግሞ መፈናቀሉ በተለያየ ብዙሀን መገናኛ መዘገቡ ይታወሳል።
አድማጮች በፌስቡክ አስተያየቶቻችሁን ስጡን። አት ቪኦኤ አማሃሪክ ላይ ውይይት እያደረጉ ነው የሚገኙት። የዛሬው ዝግጅታችን በዚሁ ተጠናቋል።
ስናስተናግዳችሁ ያመሸ ነው እኔ መስታወት አራጋውና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። የጋቢና ቪኦኤ ዲጄ ደግሞ ዲጄ ፋጹ ነው።
ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
መልካም ምሽት።